ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ሰኔ 16 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የምሽቱ ዝግጅታችንን የምንጀምረው በሳምንት ውስጥ የተጠናቀሩትን አበይት ዜናዎች በመንተነትንበት የፍካሬ ዜና ፕሮግራማችን ይሆናል። በማከታተልም ከዝግጅት ክፍላችን ባሳለፍነው ሳምንት ተላልፈው የነበሩ ሀተታዎችን በድጋሚ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። ፍካሬ ዜና በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። ቅዳሜ ሰኔ 15 ቀን በባህር ዳር ከተማ በክልሉ አስተዳደር ጽህፈት ቤት ውስጥ ማንነታቸው ባልታወቀ ታጣቂዎች ጥቃት ከተፈጸመባቸው የክልሉ አስተዳደር ባለስልጣናት መካከል የክልሉ ፕሬዚዳንት አምባቸው መኮንንና አማካሪው አዘዘ ዋሴ በሞታቸው ሲነገር የክልሉ ጠቅላይ አቃቤ ሕግ ምግባሩ ከበደና ሌሎች ደግሞ የቆሰሉ መሆናቸው ታውቋል። በአዲስ አበባም የወታደሩ ኤታ ማዦር ጀነራል ሳለ መኮንንና ሜጀር ጀነራል ገዛይ አበራ በጀነራሉ ጠባቂ በተተኮሰ ጥይት ሕይወታቸው ማለፉ ተነግሯል። መፈንቅለ መንግስት በሚል ስም የተሰጠው ይህ ጥቃት የተቀነባበረው በጀነራል አሳምነው ጽጌ ነው የሚል ክስ በአገዛዙ ባለስልጣኖች የተነገረ ሲሆን ከአጥቂዎቹ መካከል የተወሰኑት በቁጥጥር ስር መዋላቸውና ሌሎች ደግሞ እየተፈለጉ መሆናቸው ተገልጿል። የመፈንቅለ መንግስት ዋነኛው ዓላማ ስልጣንን በቁጥጥር ስር ለማድረግ መሆኑ ግልጽ በሆነበት ሁኔታ በክልል ደረጃ የሚደረግ መፈንቅለ መንግስት ትርጉም የለውም የሚሉ ወገኖች አጥቂዎቹ የመፈንቅለ መንግስት ዓላማ ቢኖራቸው ኑሮ ከተሰበሰቡት መካከል ሶስቱን አስረው ሌሎችን የሚተዉበት ሁኔታ ካለመኖሩ ሌላ የአስተዳደር አውታሮችን መቆጣጠር ይጥሩ ነበር ብለዋል። ሌሎች ደግሞ በጀነራል አሳምነው ጽጌ መሪነት ሲካሄድ የነበረው የአማራ ክልላዊ ጸጥታ ኃይል መደራጀትና መሰባሰብ ያልጣማቸው ኃይሎች ጀነራሉን ለመቆጣጠር ለወሰዱት እርምጃ የተሰጠ አጽፋ እርምጃ ወይም የመከላከል እርምጃ ሳይሆን አይቀርም በማለት ግምታቸውን ይገልጻሉ። በተለይ በባህር ዳር በባለስልጣኖች ላይ ጥቃት በተደረገ በአጭር ጊዜ ውስጥ የጸጥታ ኃይሎች ከሩቅ ቦታ መጥተው መሰማራታቸው ያስገረማቸው ሰዎች ድራማው የተጠነሰሰው በሌላ አካል ሊሆን ይችላል የሚል ግምት ይሰጣሉ። በባህር ዳርና በአዲስ አበባ የተፈጠረው ሁኔታ ለሁለቱ ከተሞች በአጠቃላይም በአገሪቱ ውስጥ ውጥረትን ፈጥሯል። የኢንተርኔት አገልግሎት ሙሉ በሙሉ በመቋረጡን ሁኔታውን የሚከታተሉ ተቋሞች ዘግበዋል። በባህር ዳርና በአዲስ አበባ ከተሞች የጸጥታ ኃይሎች በብዛት መሰማራታቸው የተነገረ ሲሆን ከአዲስ አበባ በሚወጡና ወደ አዲስ አበባ በሚገቡ ተጓዦች ላይ ከፍተኛ ፍተሻ እየተደረገ መሆኑን ዜጎች ተናግረዋል። የአሜሪካና ሌሎች ኤምባሲዎች ለዜጎቻቸው የማስጠንቀቂያ መመሪያ አስተላልፈዋል። ቅዳሜ ሰኔ 15 ቀን በባህር ዳርና በአዲስ አበባ የተቀነባበረውን ድራማ በሚመለከት የቀረበ አስተያየት
ይህ አጠር ያለ አስተያየቴ በአሁኑ ሁኔታ በኢትዮጵያ ውስጥ የተከሰተውን ሁኔታ አስመልክቶ ያለኝን አመለካከት ለመግለጽ ያህል ነው። እንግዲህ በአማራው ክልል مفنقل منغست مكرا تدرغ تبلو كتقلاي منستيرو صفات بيت يتسد مغلجانا كزام كزيم يميمتو مرجاوش يمياسا يوت ወይም ደግሞ የሚያመለክቱት ሹመኛው ለማለት ከመከረው ሁኔታ የተለየ ሁኔታ ያለ ነው የሚመስለው። እስቲ አሁን ከተከሰቱት ጉዳዮች ውጪ ሲደመጡ የነበሩ ሁኔታዎችን ቀደም ሲል ለዚህ ሁኔታ መከሰት ሊያመለክቱ ይችላሉ የሚሉት ሁኔታዎችን እንመከር። በጀነራል አሳምነውና በአማራ ክልል ከፍተኛ አመራር በኩል ቆየት ያለ አለመጣጣምና በ አንኩላኛ መታየት ከጀመሩ ሁሉ ያደረው ይመስላል። አንደኛ የቅማንትን የማንነት ጥያቄ ተከትሎ ጀነራል አሳምነው ጉዳዩን በተደጋጋሚ የቅማንት ህዝብ በራሱ ተነሳሽነት የሚያደርገው ሳይሆን በሌላ ኃይል በፕሮክሲ የሚካሄድ የአማራን ህዝብ ለመከፋፈል እየተሰራ ያለ ደባ ነው ሲሉ በተደጋጋሚ ይደመጡ ነበር። ይህ ደግሞ በነ ገብረጽዮን ከፍተኛ ተቃውሞን ሲያስተሙ እንደነበረ የምናስታውሰው ጉዳይ ነው። በሁለተኛ ደረጃ በአጫዬ በወሎ ክፍለ ሀገር ውስጥ በኦነግ ታጣቂዎች በተወሰደ ወረራ የተከሰቱ የልዩ ኃይል አካባቢ ልዩ ኃይል ሲገደሉ በተነሱት ውዝግቦች ውስጥ ጀነራሉ ቀደም ሲል መረጃ ደርሷቸው ለአማራ ክልል ከፍተኛ አስተዳደር አካል አቅርበው እንደነበረና ሐሳባቸው ውድቅ እንደተደረገባቸው በመገናኛ ብዙሃን ሲዘገብ እንደነበረ የምናስታውሰው ጉዳይ ነው። ሌላው ሶስተኛው ነጥብ ጀነራሉ በክልሉ ፕሬዝዳንት በዶክተር አምባቸው ቢሮ ተጠርተው ይሄንን ቀደም ሲል በወሎ ክፍለ ሀገር የነበራቸው መረጃ ለመንግስት አቅርበው ለክልሉ መንግስት አቅርበው የክልሉ መንግስት እናንተ ጦርነት ነው የምታማርተው ሁሉ እንደተባሉና ዙሃን መገናኛው እየተዘገበ እንደነበረ ሁላችንም እናስታውሰው። አራተኛው የአማራ ህዝብ መፈናቀል ተከትሎ ጀነራሉ የአማራ ህዝብ ራሱን ከጥቃት መከላከል እንዲችል ወታደራዊ ስልጠናና የመሳሪያ አጠቃቀም ያካተተ ስልጠናዎችን ለጣቱ ለመስጠት እቅድ አቀደው አልመው መነሳታቸውና ይሄንንም ደግሞ በተግባር ማዋላቸው እና ለያማራ ክልል ልዩ ኃይል የሚለውንም ለስልጣና ማብቃታቸው በወያኔ በአዴፓና በፌደራል መንግስቱም በኩል በበጎ አልታየላቸው። ስለዚህ ጀነራሉ በአማራ ክልል አካባቢ ያገኙ የመጡት ደግሞ ህዝባዊና ተቀባይነታቸው ለወያኔ ለአዴፓ ለኦነግ ለሻቢያና ለሹመኛው ከፍተኛ ስጋት መሆኑን የሚያመለክቱ ብዙ ምልክቶች ነበሩ። አምስተኛው የአማራው መደራጀትና አማራው እያነሳ የመጣው የመብት ጥያቄ ይሄ በህገ መንግስቱ ላይ ያለው ጥያቄ የአማራው ክልላዊ መንግስት ይሄንን ያነሳ ያለውን የመብት ጥያቄ ለማቆም ራሱ የማይችልበት ጉዳይ ላይ በመድረሱ በመምጣቱ አሁን የተከሰተውን ሁኔታ ሊያስከትል እንደሚችል መገመት ይቻል ነበር። ስድስተኛው ይሄንን አስመልክቶ ፌደራል መንግስቱ ተቀጥታ ወታደራዊ ጣልቃ ገብነት ጀነራሉን ከስልጣን ለማስወገድ ቢሞክር ምክንያቱም ጀነራሉ ከፍተኛ በህዝብ ተቀባይነት በወጣቱ ተቀባይነት ያካባቢውን የአማራን ህዝብ የመብት መከበር የአማራን ህዝብ ከሌላው ህዝብ ጋር መብቱ በጋራ በእኩልነት ደረጃ ሊጠበቅለት እንደሚገባ የሚለውን ከፍተኛ የህዝብን ድምጽ እያስተጋቡ በመምጣታቸው ከፍተኛ ተወዳጅነትና አግኝተዋል። ይህን ጀነራል ይህንን በማግኘታቸው አሁን ይሄ ተከታዮቹ ኃይል ደግሞ እየገፋ ከመጣ ስጋት ስለሆነ ያለው ፌደራል መንግስት በስልጣን ላይ ለመቆየት ያንዳልፈው ያንን ያገዛ ስራታቸው ለማስተካከል አማራውን በየአካባቢው ማፈናቀሉ ሁኔታ ሲመጣ አማራው ደግሞ በያለበት ቦታ መጥቶን ለማስተባበር የተደራጀ መንግስቱን ሲያው ከፍተኛ ስጋት ነው። ስለዚህ ይሄንን ጀነራል በፌደራል መንግስት ያካባቢው መንግስት የክልሉ መንግስት እንደማይችል ተረጋግጧል አመስግነን። ነገር ግን ፌደራል መንግስቱ ቀጥታ አልቃ ገብቶ ይሄንን ለማድረግ ከፍተኛ ጦሳ ጦስ ይከፈት ለምን ለመግባትና በቀጥታ የፌደራል ጉዳይ ለማድረግ የሚያስችል ሴናሪዮዎችን መፍጠር ግድ ይላል። ስለዚህ ሹመኛው መንግስት ህዝባዊ ድጋፍ በከፍተኛ ደረጃ ተመናምኗል። የዚህ መንግስት ያለ ፌደራል መንግስት ድጋፉ በጣም ተመናምኗል። ህዝብ ለአመጽም እየተገፋፋ መሆኑን አሽተተዋል። በተለይ ደግሞ ይህ አመጽ ደግሞ በአማራው ክልል ስለዚህ በወያኔ በኦዴፓ በአዴፓ በወያኔና በፌደራል መንግስቱ የተቀነባበረ ሴራ እንደሚመስል ሁኔታዎች ሁሉ ያመለክታሉ። ይህ አሁን የተደረገው ኩዴታ የሚባለው ነገር ወይም ደግሞ መፈንቅለ መንግስት የሚባለው የመፈንቅለ መንግስት ሳይሆን የተቀነባበረ የአዴፓ ኦዴፓ እና የፌደራል መንግስቱ ይህንን አካባቢ ትጥቅ ለማስፈታት ህዝቡን ለአንድና ለሁለት ጨረሻን ልክ ያኔ ሲገቡ ሻቢያ ሱዳን ወያኔ ሆነው ያፓ ላይ ዘምተው ያፓን መተው መንገዱን አጥፍተው እንደገቡት አሁንም ይህንን መንግስት ህዝብ ትጥቁን አስፈትተው ቅስሙን ሰብረው የነሱን ፑፔት መንግስት እዛ ላይ አስቀምጠው በተረጋጋ መንገድ ያንን የግፍ ስርዓታቸውን ለማስተዳደር የሚያስችላቸው ሁኔታ ለማመቻቸት የተደረገ አይነት የሚመስል ሁኔታ ነው የሚታየው። ስለዚህ ሌላኛው ዜናው ራሱን ስንመለከተው ራሱ መፈንቅለ መንግስት ልክ በኢትዮጵያ አንድ መንግስት ነው ያለው ሌላው ክልላዊ አስተዳደር ነው። ነገር ግን ለምክንያታቸው አመቺ እንዲሆን የክልሉ መንግስት ሳያውጅ ራሱ የፌደራል መንግስቱ መፈንቅለ መንግስት ብሎ ማወጁ ቀደም ሲል እንደ ጠላት ተቆጥሮ ግፍ ሲፈጸምበት የነበረ ህዝብ ተሰባስቦ ራሱን ለመከላከል ሲደራጅ ለስልጣናቸውም ከፍተኛ ስጋት ሆኖ ይታይ እንደነበረ ብዙ መረጃዎች ይህንን ያመለክታሉ። የፌደራል መንግስቱ ድራማ አያጅቦ ሳታማኝ ብላኝ እንደሚሉት የአማራን ህዝብ ብሎም ኢትዮጵያዊነትን ለመምታትና የታቀደ የተቀነባበረ ሴራ መስሎ ነው የሚታየው። ይህ ደግሞ የባሰ ያጋለጣቸው እንጂ ፋታ የሚሰጣቸው ጉዳይም አይሆንም። የባሰ ያመራል። ምናልባት ይህንን በተቀነባበረ በሶስት በአራት በኩል ያንን ህዝብ ለመፍታት በሻቢያ በወያኔ በኦነግ በአዴፓ ኦዴፓ በፌደራል መንግስቱ ለማድረግ ሞክሩ ይሆናል። ለጊዜው ያቀዘቅዙ እንጂ ዞሮ ዞሮ መቃብራቸው ውስጥ እንደሚገቡ ይህ መንግስት የስርዓት ለውጥ እስካላመጣ ድረስ ዛሬ አሰልፎ ያንን የአማራን ህዝብ የመታውበት ኃይል ተመልሶ ራሱም ቪክቲም እንደሚሆን ስለሚያውቅ ያቀን እንደሚመጣ ጥርጥር የለኝም። እና ይህ አሁን የተፈጠረው የፖለቲካ ሁኔታ በአገሪቷ ውስጥ በኔ እይታ ቀጥታ የሆነ የተቀነባበረ ሴራፕ ነው ብዬ ነው እኔ የምገምተው። እና እንግዲህ የመጡትን መረጃዎች ሁሉን እያደረን አቅጣጫዎቻቸው ወዴት እንዲሄዱ እንደሚችሉ ማየት ይቻላል። ግን መሰረቱ አሁንም ወደፊትም እንደመሰለኝ እኔ በቀጥታ ያለው ይህ የተቀነባበረ ሴራ እንጂ መፈንቅለ መንግስት የሚባል እዛ አካባቢ የተፈጠረ አይደለም ብዬ ነው የማምለው። አመሰግናለሁ።
ባሳለፍነው ሳምንት በበርካታ የሀገሪቱ አካባቢዎች ግጭቶች መከሰታቸው ታወቀ። ከቅርብ ጊዜ ወዲህ የጸጥታ መደፍረስ፣ የንጹሃን ሰዎች መገደል፣ የህዝብ መፈናቀል፣ የባንኮችና የመደብሮች መዘረፍ፣ በአገዛዙ የዜና ማሰራጫዎችና በተደማሪ የሬዲዮና የቴሌቪዥን ማሰራጫዎች በተሻለ አቅም እንዲተላለፉ ከተፈለገ በጥንቃቄ አገዛዙን ክብርና ዝና በማይነካ ሁኔታ መሆን እንደሚገባው ከተላለፈ ምስጢራዊ መመሪያ መገንዘብ ተችሏል። በዚህ ሳቢያ ኮማንድ ፖስት በሚል መጠሪያ በተለያዩ አካባቢዎች አስቸኳይ አዋጅ ስር እንዲውሉ መደረጋቸውን ከተለያዩ አቅጣጫዎች ከሚደርሱን መረጃዎች መገንዘብ ተችሏል። በምዕራብ ወለጋ፣ ምዕራብ ጉጂ፣ ቴፒ፣ ራያና ዙሪው፣ ቤንሻንጉል ጉሙዝ ወዘተ ወታደራዊ አገዛዝ ስር መውደቃቸውን ለማወቅ ተችሏል። በምዕራብ ጉጂ ባንኮችና የተወሰኑ የንግድ ቤቶችን መዘረፋቸው ተዘግቧል። ባሳለፍነው ሳምንት ቴፒ ወታደራዊ ደንብ ልብስ በለበሱ ማንነታቸው ባልታወቀ አሸባሪዎች ስትታመስ መክረማን ለማወቅ ተችሏል። በወልቃይት ማይክድራ በትግራይ ልዩ ኃይል በተባለ ጦርና ከትግራይ በመጡ ወጣቶች አማራንን የምትሉ ለቃች ወጡ በሚል እንቅስቃሴ አካባቢውን በተኩስ ማሸበራቸውና ጥቃቱ ወጣቶች ላይ ያነጣጠረ በመሆኑ ወጣቶች ቤተሰቦቻቸውን ጥለው እየተሰደዱ መሆናቸውን ከስፍራው ከተገኘው መረጃ መረዳት ተችሏል። በነቀምት በተደጋጋሚ የቦምብ ፍንዳታዎች በደምቢዶሎ በአገዛዙ ሹመኞች ላይ የታጠቁ ግድያዎች የተቃጡ ግድያዎች ሰላም ከሀገራችን የሰማይ ያህል የራቀ መሆኑን መገንዘብ ያስችላል ተብሏል። የአደንዛዥ እጾች ዝውውርና ንግድን በቸልታ መታየታቸው ተጋለጠ። በዚህ ኢያዴግ በተባለው ቡድን የ28 ዓመታት አገዛዝ ያደገኛ እጾች ዝውውር ንግድና ተጠቃሚ በአስደንጋጭ ሁኔታ እየጨመረ እንዲሄድ ተደርጓል። ሐሺሽ በአዲስ አበባ ጎዳናዎች ላይ በሱቅ በደረቴዎች እየተሸጠ የሻስ መሸጫ ሱቆች ብዛት ከመጠጥ ቤቶች ቁጥር እየላቀ መሆኑና የሲጋራ ጫሾች ቁጥር በእጅጉ እየጨመረ መሄዱ የዘነኛው አገዛዝ የመርገም በረከቶች መሆናቸው ሊታወስ ይገባል እየተባለ ነው። እድሜያቸው ከ5 ዓመት እስከ 12 ዓመት የሚገመቱ ህፃናት በአደባባይ ሲጋራ ሲያጨሱና ጫት ሲቅሙ እንደ ዘበት እየተቆጠረ መሆኑ የከረመ ነው። ሺሻ ማጨሻ ወይም የጋያ ቤቶች መፈተሻቸው ሲነገር የሚጨሰው ሺሻው የሚገዛባቸው ቦታዎች አይነኬ መሆናቸው አነጋጋሪ ሆኗል። የካናቢስ መሸጫ ሱቆች አለመጋለጣቸውና አለመታሸጋቸው ያገዛዙ ሹመኞች በትንሹ 90% የሚሆኑት የአደንዛዥ እጽና የጫት ሱሰኛ በመሆናቸው እነዚህ ሊነኩ እንደማይችሉ ብዙዎች አስረዳሉ። ባሳለፍነው ሳምንት በዚጋራ ላይ 700% ጭማሪን የሚያደርግ የህግ ረቂቅ መቅረቡ የታወቀ ሲሆን በጫት በካናቢስና በሌሎች ከፍተኛ አደንዛዥ እጾች ላይ ተረር ያለ ህግ እንዲወጣና በተግባር እንዲተረጎም አለመደረጉ የአገዛዙ ሹሞች በራሳቸው አንገቶች ገመድ እንደማስገባት ስለሚቆጥሩት መሆኑን በርካቶች ትዝብታቸውን ሲዘነዝሩ ይደመጣል። ከቻይና የሚገባው ከዘንባባ ፍሬ የሚጨመቀውን ዘይት ለጤና አደገኛ በመሆኑ ከገበያ ውጪ እንዲሆን የተላለፈው መመሪያ መሻሩ ተሰማ። በግንቦት ወር መካተቻ ላይ ይህ በዘረኛው አገዛዝ 90% ድጎማ እየተደረገለት ወደ ሀገር ውስጥ የሚገባው መርዛማ የምግብ ዘይት ህይወት እያጠፋ በመሆኑ ወደፊት ወደ ሀገር ውስጥ እንዳይገባና በአሁን ወቅት በገበያ ውስጥ እየተሰራጩት እንዲተበተቡና እንዲወገዱ የቀረበው የባለሙያዎች ጥናት ተቀባይነት አግኝቶ በመገናኛ ብዙሃንም የዘይቱ ነፍሰ ገዳይነት በስፋት መነገሩ የሚታወስ ነው። ባሳለፍነው ሳምንት ዘይቱን ጥቂት በጥቂት መጠቀም ተገቢ እንደሆነና በገበያ ውስጥ የሚገኙት እንዲሸጡ ውጥጡን መመሪያ መተላለፉን ብዙዎች ያገዛዙን አረመኔነት የሚያሳይ ነው ሲሉ እየተቹት መሆናቸውን መረዳት ተችሏል። በሴቶች ላይ በሚደርሱ በደሎችና ጥቃቶች ኢትዮጵያ ከመጀመሪያዋ ተርታ መሰለፏ ተነገረ። በቅርቡ ከሥራ ጋር በተያያዘ ሴቶች እየደረሱባቸው የሚገኙ በደሎችንና ጥቃቶችን አስመልክተው ከተካሄዱ ጥናቶች መገንዘብ የተቻለው ዘረኛው አገዛዝ በሴቶች ላይ እያደረሰ ያለው በደል ዘግናኝ መሆኑን መገንዘብ ተችሏል። በመንግስት መስሪያ ቤቶች ሥራ ለመቀጠር ቆታዊ ትንኮሳና አስገድዶ መድፈር እንደሚፈጸምባቸውም መረዳት ተችሏል። የሥራና የደሞዝ እድገት ለማግኘት በዘረኛው አገዛዝ ካድሬዎች ቆታዊ ጥቃትና ተገድዶ የመደፈር ግፎች እየተፈጸሙባቸው እንደሆነ ከጥናቶቹ መገንዘብ ተችሏል። ይህ በሴቶች ላይ እየተፈጸመ የሚገኘው ግፍ በአስከፊነቱ ሀገራችን ኢትዮጵያን ከመጀመሪያዋ ተርታ ከሚገኙ ሀገራት ጋር እንዳሰለፏት ከጥናቶቹ መረዳት ተችሏል። በጅቡቲ ወደብ ወደ ውጪ በመጓጓዝ ላይ የነበረ ቡና መዘረፉ ተነገረ። ሩ ኢትዮጵያ ኮፒዲ ሎምፖን ተሰኞ ቡና ላፊ ኩባንያ ንብረት የሆነው የሲዳማ ሁለተኛ ደረጃ 39900 ኪሎ ግራም ቡና የጥራት ማረጋገጫ ተሰጥቶት በመጓጓዝ ላይ እንዳለ በሞጆና በናዝሬት መሃል ማንነታቸው ባልታወቀ ሰዎች በነጭነት ካሚዮኑ ተዘርፏል። ዘንቦት 19 ቀን ዘራፊዎቹ ሾፌሩንና ረዳቱን በማገድ የዘረፉትን ቡና ከነጭነት መኪናው ዘርፈው መስተዋራቸው እያነጋገረ መሆኑ ታውቋል። እስካሁን ከተዘረፈው ቡና 5000 ኪሎ ግራም ብቻ መያዙ የተነገረ ሲሆን 34900 ኪሎ ግራም ቡና የውሃ ሽታ መሆኑ ከዘረፋው ጀርባ ያገዛዙ እጅ እንዳለበት ብዙዎች ጠንከር ያለ ጥርጣሬያቸውን ሲሰነዝሩ ይሰማል። ለለቱ ያዝናቸው ፍካሬ ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
ታቸው ፍላቄ ነማቸው ውጤት ሞቶ ያከበሯት ኢትዮጵያ ባለኝ በነፍስና በነፍስ ልዩነቱን ሳታውቅ እነሆ ግማሽ ሙሉ ዓመት ከተጣላካት የነፍጠኞች ልጅ ነኝ። አራ እንኳን ከባንዶቹ አልተፈጠርኩ ያኔ ሁኔታዬ ነበር ከሃዲው ወያኔ ነጣነት የማያውቅ ሸክም ወዳድ ገኛ በገዛው ይምላል ሲነሳም ሲተኛ እኔ ልሙት ብሎ ጭራሽ አይነሳም። የወራሪ ነፍ የወራሪን ጫማ ይሻለዋል መታ ነጣ ነጣ ሁና ከሚያይ ውድና ታገሩ ለፋሽስቶች ግቢ ዋርድያ መሆን ነው ኩራትና ክብሩ። ነጻነትም ያው ሸክም ወዳድ ገኛ ለባሪያ ፈንጎች ሲጸልይ የሚኖር ሲነሳም ሲተኛ ያዋረደ መስሎ ሲለኛ ነፍጠኛ አው ነፍጠኛ ነኝ። ሸዋረ ገድገሌ የቋራው ፊት አውራሪ ወርቁ ኃይለ ማርያም ማሙ ጦና ዑመር ሰመተ አምረው ብለ ቢፈደደ አዳነ ያጃካማ ኬሎ ነፍስ ተሸክሞ ተዋክቶ አዋክቶ ወራሪን አባሮ ባስረክቡ አገር በየደረስንበት ውርደት ልብስ ሆነን እንዳለን ሀበሻ እንሳደድ ነበር ባለቤት እንዳጣ የገበያ ውሻ። አዎ 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 ነፍጠኛ ነኝ። ሀብተ ጊዮርጊስ ደናግዴ ባልቻ አባ ነፍሶ እና አብርሃም ደሞ ጫባ ላይ ዘለቀ አሉላ አባ ነጋ እምዬ ምን ሊቅታይ ትቡት ሁሉ ዘራ ይደረሰና እጅግ ነው አብዲስ አጋ ካራቱም ማህዘን በኢትዮጵያ አርበኞች በእነዚያ ነፍጠኞች ነጣ ባንወጣ ሁነን ኖር ነበር ከማጋጎጃ አያናገኛ ገምበጣም ጎባጣ አዎ ነፍጠኛ ነኝ በነፍጥና በነፍጥ ልዩነቱን ሳታውቅ እነሆ እነሆ ግማሽ ምዕተ ዓመት ከተጣላ ካልክ አዎ ነፍጠኛ ነኝ በአራቱም ማዕዘን ዘር ሃይማኖት ሳይሉ እነዚያ ነፍጠኞች የኢትዮጵያ አርበኞች በባዶ እግራቸው ጋር ሸንተረሩን ተራራ ሰንጥቀው ባያኖራት ኖሮ ኢትዮጵያን አኩርተው ሰንደቋን አልብሰው እንዳላ በሻው በጀርባው ላዝሮ መቀመጫ ወንበር እነ ሲኞር ሲኞሪ ታንቋትና ማታ ጩና አጓጉዝ ነበር እኛ በነፍጥና በነፍጥ ልዩነቱን ሳውቅ እነሆ ግማሽ ምዕተ ዓመት ከተጣላ ካልክ ያሳፈረ መስሎት ክብሬን ያዋረደ ነፍጠኛ ነኝ ይለኛል ታሪክ እየናደ አዎ ነፍጠኛ ነኝ አዎ ነፍጠኛ አዎ ነፍጠኛ
ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በመልእክት ሳጥን ቁጥር 7337 ዋሽንግተን ዲሲ 20056 USA በኢሜል አድራሻችን efdpu@aol.com በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ርዕይ መጠቀም የምትችሉ መሆኑን እንገልጻለን።
ሀገር ማጣትን አስለመዱን እንዴ? የፖለቲካው መስክ ሪያ የሚያፈቅረው ጭቃ ሆኖ ነጋዴው ቀጣፊው አድርባዩ ከርሳሙ ዘረኛው ሁሉ የሚርመሰመስበት መሆኑ ለብዙዎች ግልጽ ከሆነ ውሎ አድሯል ማለት እንችላለን። ዘመን አለፈና ያ የትግል የጀግንነት ታሪክ ደብዝዞ ማንንም አንኮላ ህዝብን የሚነዳበት የሚያደናግርበት ጊዜ ላይ ደርሰናል ያሰኛል። ታሪካችንንና ማንነታችንን ሊሰርዙ ሊቀይሩ ቅርሶቻችንን ሲያፈርሱ ዘም ሲገድሉን ሲያፈናቅሉን ተቃውሞ በለሆሳስ ሆነን ሳይደነግጡ እንዲቀጥሉብን እንዲጨፍሩብን የፈቀድን ይመስላል። ኢትዮጵያዊነን የሚሉ ክፍሎች በጠረ ኢትዮጵያነት ህዝብን የሚፈጁትን በገንዘብም በሁሉም መስክ ይደግፋሉ። በፌደራል ጋርን አፈረሱት። አትለኝም አርጅቶ ነበር። 3 ሚሊዮን ህዝብ ተፈናቀለ በተፈናቀሉበት ምግብ እንስጣቸው። አዲስ አበባ መኖሪያ ቤቶችን ያፈራረሱ ከተማይቱ መቆንጀት አለባት እኮ። ዜጋ እንደ ዜጋ ማውራትም ተስኖታል። ባይኑ ስር አንዱ ዘረኛ በሌላ ሲተካና ስርዓቱ ሲቀጥል ያየ ለውጡ ጦፈ ብሎ ራሱን ሲያታለል የከጀለው ጥቂት አልነበረም። ቀስ በቀስ መርዝም ይለመዳል ተብሎ የለ። ቀስ በቀስ ጭቆናና አገር መቀማትን እያስለመዱን ይመስላል። ያ የትግላችን ተውሳክ ሆኖ የቆየው ትግሉን ያለመቀጠል የብልጭ ድርግም መዳፈንት አሁንም ሳፍኖብናል። ቀጣይና የተባበረ ትግል ማድረግ አቅቶናል። ለዚህም ነው በሱዳንና በአልጄሪያ ህዝብ መቅናት ሁኔታ ያዝነው። ግለሰቦች ዘወትር ባልታወቁ ሰዎች እየተባለ ሲገደሉ ወሬውን አናፍሰን ግን በምንም የተቃውሞ እርምጃ አናጅበውም። ሊታገሉ የሚሞክሩትን አረዳን ቀጥቀጥ ጋፋ እንሰጣቸው። ግርግርና አፍአዊ እንጂ ጽኑ ተቃውሞ ደብዛው ሊጠፋ ደርሷል። ውሸታም አገዛዝ ብዙሃኑንና ፍርአቱን ቀጣፊ እንደሚያደርግ የሚታወቅ ነው። ሹሞቹ የውሸት ቋት ስለሆኑ ሌሎችም ካፋቸው ሐሰት እንጂ ሐቅ ላይወጣ የማሉ ይመስላሉ። ይህም የውሸት ዘመቻቸው ያው እንደሚተበቀው በሃፓ ላይ ያተኮረም ሆኖ አልቀረም። ባሁን ጊዜ ዘረኛውን አገዛዝ ከመጀመሪያው አጥብቆ የተቃወመውና በመገናኛ ብዙሃን እያጋለጠው ያለው ሃፓ በመሆኑ የሐሰት ዘመቻው ተጧጥፏል። አገራድን ትግላችንን ተባብረን እንግፋ በሚል የሚከሰከስ በመሆኑም ሊያጠፉት በመረባረብ ላይ ናቸው። በርካታ የሃፓ ጠላቶች የተነሱት በኢትዮጵያና ኢትዮጵያዊነት ላይ ነውና መሪዎቹን እና አባላቱን ደብዛ አጥፍተው ይያሉ። አሁንም ድጋፋቸውን በመቀጠል የድርጅቱን ሰማዕት ላንድ ብሔር የተሰዋት መስለው ለማቅረብም እየቃጡ ነው። ህሊናቸውን ሲጥ ያደረጉት ዘረኞችና ባንዳዎች ሁሉ አገር ሊያሳጡን ለተነሱት ድጋፉን እየሰጠ ነው። አገር ወዳዶች ያገራድን ትግሉን እሳት አራግበው ካላደረሱት ያገራችን ህልውና አደጋ ላይ ሆኖ መቀጠሉ አይቀርም። የብሔረተኝነት መዘዝ አጥፊና ክፉ ነው ስንል አመታት አሳልፈናል። የወያኔን ጠባብ ብሔረተኛነት ተዋጋ ነው ከ1967 ዓመተ ምህረት ጀምሮ እንጂ ትላንት ያዝነው አቋም አይደለም። ዛሬ የውግዘት ምላሳቸውን የሚያንጣጡብን ትናንት ታዲያ የት ነበሩ? የዚህ መልሱ ማንነታቸውን ያጋልጣል። የዛሬ ሹሞች ቀደም ያልነውን ማለትም ያንን ጎጠኝነት እስከነጥፋቱ ጃዝብለው ለቀዋል ከተሰረበቱ። ወገን አፍሪካዊ አጢ ነው መላልሰህ ዛሬ በኢትዮጵያ ነግበኔ ላይ ብለህ። በማሊ በኮንጎ ወዘተ ጎጠኝነትና ዘረኝነት ያስከተለውን ጥፋት በራሳችን በርካታ ምሳሌዎች ልናጅበው መቻላችን ሐቅ ነው። እርስ በርስ እያናከሱን ወደ እልቂት ገፍተውን አገር ሊነጥቁን መሆኑ ምንም ጥርጥር የለውም። የኢትዮጵያን ተቋማትና ቅርሶችም ፍርስርስ እያወጡ ያሉት ለዚህ ግባቸው ሲሉ ነው። በአዲስ አበባ ላይ የከፈቱት ሁለገብ ዘመቻም ይህን ያመላክታል። አገር ጥበቃና በአገራድን ትግል አመሮና ተባብሮ መነሳት ጊዜ ቀጠሮ የማይሰጥ ግዳጅ ነው። አዘናግተውና ሸንግለው ውድ ኢትዮጵያን እንዳያጠፉና ወደማያባራ የርስ በርስ ጦርነት እንዳይከቱን ከዛሬ ሳይሆን ከትላንት ወዲያም ጀምረን ቆርጠን መታገልና አይቀሬ መስዋዕትነትንም ለአገራችን መክፈል ይጠበቅብናል። ባንዳ ከሃዲ ተለይ ከጎራችን ብለን ማምረርም አለብን። ሁሉም ትውልድ በየተራው አገራዊ ግዳጅ ይኖረዋል አለው። ሁሉም ባለውና በነበረው ተጨባጭ ሁኔታና ይዘት አጥር መሰረት በአቅሙ መታገል እንዳለበት የሚታወቀም ነው። ግዳጁን የረሳ ትውልድ የጭቆና ቀንበሩን በላዩ ላይ ማጥበቅ ብቻ ሳይሆን አገርንም እስከ መቀማት ሊደርስ ይችላል። በ1980ዎቹ አካባቢ ሟቹ የፖለቲካ ተንታኝ ብሔረተኝነት አገሮችን ሊያጠፋ ተነስተዋል በሚል ኢትዮጵያና ዩጎዝላቪያን ምሳሌ አድርጎ አቅርቦ ነበር። ወያኔ ለስልጣን ሲበቃም ይህንኑ በስፋት አስረድቶ እንደነበር ይታወሳል። የሁሉም ግጭቶች መነሻ ያው የፖለቲካና የኢኮኖሚ ጥያቄ ቢሆንም ብሔረተኝነት የየብሔረሰቡ ንዑስና ከበርቴ ጥያቄ በመሆኑ ይህንን ጥያቄ ተጠቅሞ የራሱን ጥቅም በበላይነት ሊያስጠብቅ የሚነሳና የሚጥር ነው። ወያኔ የራሱን የበላይነትና በዝባዥነት ማስረገጡ ምሳሌ ነው። ወያኔን ተካን የሚሉት ለህዝብ የቆሙ ሳይሆኑ ለራሳቸው ስልጣንና ጥቅም በቀድሚያ የሚወደቁ ናቸው። ኦነግና መሪዎቹ ኦሮሚያ ብለው ገንጥለው በራሳቸው ቁጥጥርና ብዝበዛ የሚገባ ክልል ይፈልጋሉ። አሊያም ፍጹም የበላይነታቸውን እንደወያኔ ያስፈተው በህዝብ ስም እየነገዱ የራሳቸውን ጥቅም በዋና ደረጃ ሊያስጠብቁ የሚቋምጡ ናቸው። ጠባብ ብሔረተኝነት አድሃሪና አገራጥፊ መሆኑን ዛሬ ማንም ሊክደው የሚችል አይደለም። ከዓለም እድገትና ሂደትም ጋር ተቃራኒ ነው ይዋልዮሽ ጉዞ። ያለም አገሮች ይያበሩና እየተዋሃዱም ሳሉ አንዲትን አገር መሰነጣጠቅና ለበዝባዦች አጋልጦ መስጠት ጥፋት እንጂ ቀና ስምሪት አይደለም። ሀያላንና ህዝብን መሬት እና መብት የሚቀሙ ሁሉ መቼም ዴሞክራሲያዊ ሊባሉ አይችሉም። መሬት ቀሚያ ስለተያዙ ደም መፋሰስ ማፍሰሱ መለያቸው ሆኗል። መሬት ደግሞ ከመርት ከጥቅም ጋር የተያዘ ነውና ቀሚዎች ያው በነፍጥና በስልጣናቸው ተጠቅመው መሬትን ይቀማሉ፣ እንብኛለን ባለቤት ያርዳሉ፣ ይፈጃሉ፣ በኃይል ያፈናቅላሉ። ይህ ዛሬም እያየነው ያለ ምጸት ነው። ህዝብ ህብረቱን አጠናክሮ ቀሚዎችን ወሮበሎችን እንዳይታገል ደግሞ አንድም እርስ በርስ ሲያጋጭት ጠባብ ብሔረተኝነትን በማስፋፋት በሌላ በኩል ደግሞ ማንነቱን መለያውን ተቋሙን ቅርሱን ከተከሙጭ ያደርጉታል። ታሪክ የለሽ ህዝብ ለማድረግ የሚዋደቃሉ። በአጼ ምኒልክና በኢትዮጵያዊነት ላይ የሚካሄደው አጸያፊ ዘመቻ የዚህ ምስክር ነው። ለአዲስ አበባ ሌላ የፈጠራ ስም የሚሰጠው ቅርሶች የሚፈራርሱት ህዝብ የሚፈናቀለው ከዚህ ሁሉ ጋር የተያያዘ ነው። በሃይማኖት ተቋሞችና በጋራ ቅርሳችን ባህላችን ላይ ዘመቻውም እንደዚሁ ነው። ዛሬ ያካሄዱብን ያለውን አገራጥፊ ዘመቻ በቸልታ ካየነውና በተቃውሞ መነሳት ካቃተን ወደ ሀገር ቅሚያግባቸው በድል እየተጓዙ ናቸው ማለት ነው። የወያኔ ከፋፍለህ አጫርሰው ከዚያም ከጥቀጣህ ግዛው ተንኮል በስራ ላይ ውሏል። የኑዌርን ቁጥር በስደተኞች አብዝቶ አኝዋኩ ላይ ማስነሳት ማጋደል፣ ቅማንቱን ከቀሪው ጋር ማናከስ፣ በቤኒሻንጉል ጸረ አማራውን ዘመቻ ማጧጧፍ፣ በወለጋ እንዲሁም በሌሎች ኦሮሞና አማራውን ማጫረስ፣ ጌዲዮ፣ ቡራዩ፣ ለገጣፎ፣ አጣዬና ብሎም በሀገር ደረጃ ስርዓት አልበኝነትን ማስፈን፣ ወጣቱን ትውልድ ባልባሌ ልምዶች መጥመድ፣ በአዲስ አበባ እንኳን ሳይቀር በሰላም ወጥቶ በሰላም መመለስ አስጊ ሆኖ፣ አሁንም ሚሊዮኖች በምግብ እርዳታ የሚመገቡ ሆነው፣ የባለምንጫ ጀሌዎች ወንጀል በወንጀል ፈጻሚ ሆነው፣ በሃይማኖት ነጻነት ሽፋን እምነትን ከእምነት የሚያጋጭ ሁኔታ መረን መለቀቁ፣ የኑሮ ውድነት ጣራ ማለፍ ሳይሆን ሰማየ ሰማያት መድረሱ፣ የዶላር ምንዛሪ 40 ብር ሆኖ የሀገር ሀብት ዝርፊያው በይፋ ተስፋፍቶና ያገዛዙን ድጋፍ አግኝቶ፣ ዘረኝነት በአዲስ መልክ ሰፍኖ፣ ወያኔ አሁንም ተንሰራፍቶ ያለበት አስፈሪና አስጊ ሁኔታ ይህ እንጂ ለፍላፊዎቹና ጠባቦቹ አለ የሚሉት የለውጥ ሁኔታ ጭራሽ የለም። አገራችን ለባጥቃት ደግሞ ከመቼውም ጊዜ በበለጠ መጋለጧ የሚካድ አይደለም። ከድጡ ወደ ማጡ ማለታችን አግባብ አለው። ለዘመናዊ ባርነት ከተሸጡት እህቶቻችን መካከል ባለፉት ጥቂት ወራት ከዘጠኝ ያላነሱ በሊባኖስ ብቻ መገደላቸውን የምናውቀው ነው። ውሃ መብራት በፈረቃ መጓጓዣ ተበቃ ለሰዓታት፣ በየባጃጁ መዘረፍ፣ ቤት አፍርሶ መሬት ቅሚያ፣ ቋንቋን ለከፈፍል መጠቀም፣ የኬንያ ፖለቲካ ሆዱ ያልጋረደው ዜጋ ሁሉ አገራችን ወደ ማጥ መግባቷን ሊክድ አይችልም። በመሆኑም ሀገራችንን ትግል በስልትና በፈጣን ማጧጧፍ እንዳለብን ግልጽ መሆን አለበት። ለዚህም መደራጀት ወሳኝ መሆኑን መዘንጋት አያሻም። የአገራድን ትግሉ ምሰሶ ከሆኑትና ከነበሩት ከያፓጎን መደራጀትና መሰለፍ ወቅታዊ ነው። በትግላችን ኢትዮጵያን እንንከባከብ፣ አንዘናጋ፣ አንከፋፈል፣ ፍርሃትንም እናስወግድ።
ከራስ ጋር ጨዋታ መሬቱ ባይናችን እየተበሳሳ ቀና ማለት ፈርተን ለህይወት ስንፋሳ ንብረት መሬት ጭምር ከመብትም ባሻገር በጋር ተነጥቆ ሰብእናችን ሳይቀር ተመንጃ ደግነው ሳይቆርጡ ሰልበውን ሲቀጥፉ አብረን ዋሽተን ሐቅን መግደል ለምደን እንዳን ሞት ተዋርደን በውርደት ግን ሞተን አለና በማለት ሳንኖር እንዋለን። ባለታሪክ ሆነን ከጥንት የሰለጠን ባለአፍሪ ነጻነት ጀግና ህዝብም ሳለን ቱርክና ጣሊያኑን ወራሪ አሳፍረን ለአሜሪካ መስኮብ አልበገር ብለን ለጥቁሮች አራያ ማርከሻ ነጨነን በጽናት ባንድነት ባንድ ሀገር ቆይተን ዛሬ በማለቂያው በሽታ ተጠናውቶን ለፈረንጅ ለጣዖት መስገዱ ጀምሮን ከተቀበረበት ድርሳችን ወጥቶ ለንደን ዋሽንግተን ባዕድ ሀገር ገብቶ ስሩ የደረቀ ያበቃ ዛፍ ሆነን ፈረንጅ ሲያሾፍብን ሲረጠንም ችለን እንዳን ሞት ተዋርደን በውርደት ግን ሞተን አለና በማለት ስንዋሽ ጊዜ አለፈን። ህይወቴ ለአገሬ ማለት የጅል ሆኖ የአገር ቋንቋ ሳይሆን የባህር ተወዶ አንድነቱ ሳይሆን ልዩነቱ ገኑ ጀግና ለመቃብር ክህደት ለዘውድ ሆኖ ራስ ቀና ቀርቶ አንገት ደፋ ደርቶ የወገን ሬሳን ጠቅጥቆ መራመድ ከእውቀት ተፈርጆ መጠቆም መጋለጥ አጓጉል አባዜ በራስ ሳይቀር መጥቶ ሀገር እሪ ስትል ጆሮን የደፈነ ብልህ ሰው ተብሎ እንዳን ሞት ተዋርደን በውርደት ግን አልቀን አለና እያልን በመኖር ላይ ቀለን። የታሪክ ትዝታ የቀላ ሽብር ቅርስ የጀግና ምሳሌ የፈሪ ልፍስፍስ በውርደት መበርከት የህላዌ ገላጭ ተጎንብሶ ደንፊ በውር አይኑ አፍጣጭ ዘመነ ግርም ቢጥ አንድነት ግንጠላ በሬሳ ላይ ዘፈን የገዳይ ቅስና ስንት ደም ፈሰሰ ስንት ሰው አለቀ ቆሞ መሄድ ቀርቶ ስንቱ ተንፏቀቀ እንዳይሞት ተዋርዶ በውርደት ግን ሞቶ አለና ይለናል መኖር ራሱ ጠፍቶ። የሰማዕት ታሪክ በደም የተጻፈው ጠመንጃውን ይዞ የሚጠብቅ ከሌለው ብዕሩን አሽሎ ካጣም የሚጠብቀው በኢምንቶች ብረዛ ዳግም ይከለሳል የሰው ልጅ ክቡር ደም ቀይ ቀለም ይባላል። የሰማዕታት ታሪክ በደም የተጻፈው ጧፍ ሆኖ ሲያበራ ተኪ ካልጠበቀው በነፋስ ይጠፋል አይለኮስ ከቶ እንዳይሞት ተዋርዶ በውርደት ግን ሞቶ አለና ይለናል ነፍሱን ተለይቶ።
የፍራት ፖለቲካና መዘዙ በኢትዮጵያ ተፈላጊውና መሰረታዊው ለውጥ እንዳይመጣ እንቅፋት ሆኖ የባጀብን በያቅጣጫው የሚከሰት ፍርሃት ለመሆኑ ምንም ጥርጥር የለውም። ከታሪክ ጋር ባዳ የሆኑ በርክተዋልና ከቀድሞ ጀምሮ ያለውን ማስረዳት አስፈላጊ ሆኖ ይገኛል። የስልጣን ጥሜታቸው ህሊናቸውን የጋረደባቸው ሁሉ ተፈላጊውን ለውጥ በዚያ ምክንያት ፈርተው ጋሬጣነቱን መርጠው ቀውስ ፈጥረዋል አባብሰዋል። አጤ ስላሴ ለምሳሌ ለውጥ ማሰብ ፍጹም ስልጣናቸውን የሚቀማቸው ስለመሰላቸውና ስለፈሩም ስርዓቱን ጠጋግኑ በጊዜ ብለው ወዳጆች የሰጧቸውን ምክር የነ መንግስቱ ንዋይ መፈንቅል ሙከራ የሰጣቸውን ማስጠንቀቂያ ሊያም ዳምጡ አልቻሉም። ገፍተው ስርዓታቸውን ወደ አብዮትና ውድቀት አደረሱት። የኢትዮጵያ ህዝብ የሽግግር መንግስት ፍላጎት ተጻረው በራሳቸው ላይ ቀውስና ማዕትን የሚያመጡ ሁሉ የፍርሃት ሰለባ ናቸው። ሁሉም የሙሉ ስልጣን ጥመኞች መሆናቸውም የሚዘነጋ አይደለም። የካፒታል አብዮት በጊዜያዊ ህዝባዊ መንግስት ሂደት ወደ ቀና መደምደሚያ ይድረስ ቢባልም የዚህ ሂደት አካል ለመሆን መኮንኖችና ወታደሮችም ቢታጩም ፍጹም ስልጣን ፈላጊው ድርግ ይህን ዴሞክራሲያዊ ሂደት ስለፈራው ያባ ያሸንፈናል ብሎ ስለሰጋ ፋሽስታዊ ጭፍጨፋና ቀይ ሽብርን አስፍኖ ሀገራችን እነሆ ዛሬ ለደረሰችበት ውድቀት ዳርጓታል። ድርግ ህዝቡን ፈራ፣ ያባን ፈራ፣ ነጻ ምርጫን ፈራ። አለኝ ያለው አማራጭ በጉልበት በስልጣን መቆየትና ደም ማፍሰስንም ነበር። ወያኔም ቢሆን ሊጋጠሙት የሚችሉትን ኃይሎችና ድርጅቶች አግሎ ተረጣፊዎችን ኮልኩሎ ሽግግር ብሎ ላይድን ገና ሾፈ። ፍርሃት ነው ያፓን ዋና ጠላት ብሎ እንዲያርቅና እንዲያጠቃ ያደረገው። በተወሰነ በግማሽ ልብም ቢሆን አሜሪካኖች ሳይቀሩ ሽግግር የተባለው እነ ያፓንም ያሳት ሲሉ ወያኔና ሻቢያ ሞታችን ይቅደም ማለታቸውን የጊዜው አዛዣቸው የነበረው ሀርማን ኮሆን ያጋለጠው ነው። ወያኔ ያፓን በተመለከተ የነበረው የዝቅተኝነት ስሜት ፍርሃቱን እንዳባባሰበት የታወቀ ነው። ብቸኛ ስልጣን መፈለጋቸውና በራሳቸው ላይ መተማመን ስላቃታቸው ነጻ ምርጫና ውድድርን ፈርተው ምርጫ ሲያጭበረብሩ ከርመው ቀውሳቸው በርክቶ መቀሌ መወሸቅ ድረስ ወስዷቸዋል። ወደ ሙሉ ስልጣን ለመመለስ የሚያደርጉት መፍጨርጨርና እያፈሰሱ ያሉት ደም የሚበጃቸው አይመስልም። ፍጹም ስልጣን ፍለጋና ህዝብን ፍርሃት ሲጣመሩ አምባገነንነትን እንጂ ዴሞክራሲን አይወልዱም። የኢትዮጵያ ህዝብ ወያኔ የደቀነበትን የከፍፍል ግንብ አፍርሶ በህብረት ትግሉን ሲያፋፍም ብዙ ሺህ ህይወትን ሲገብር የተከሰተውን የወያኔ ውድቀት ሁኔታ የህዝባዊ ድል አብሳሪ እንዲሆን የሽግግር ሂደት ሁሉን ያሳተፈ ያቀፈ እውን ይሆን የተባለው ልዩ ልዩ ክፍሎችን በፍራንስ ውስጥ ከተጣቸዋል። ባዳኑ ኢትዮጵያ የራሷ ብሔራዊ መንግስት የምትታገኝበትን ሁኔታ ከቶም መቼም አይፈልጉትም። ያለውን ለማስቀጠል የፈለጉት ደግሞ የህዝብ ፍላጎት ባጭር የሚያስቀሩበትንም ዘዴ ዘየዱ። ከወያኔ ጉያው ተፈላጊውን የሚያሟሉ የሚመስሉትን መርጠን በመሰየም ለውጥ የመጣስ መስለን ህዝብን ሸውደን ትግልን እናቆላሸዋሉ። ይህ የፈረንጆቹም ኢትዮጵያውያን ቀጥረኞችም የተሳተፉበት ሴራ በዋሽንግተን ሲጠነጠን ረጅም ጊዜ አልፎ ለአሜሪካ ታዛዥ ሆነና በስለላ ስራ አሰልጥነው ያሰማሩት እስላም ክርስቲያን ነኝ ባይ አማራና ኦሮሞ የሆነ ملاسة فتان وطات بميل ياو شمون سيمو باست زينان نايشياج پروپاگاندا جيبو آسفنو بن يفرروت هزب الناغرن يميوكل يميتاكم بهراوي منغستي مطال بلونو بمونوم ين اقوامات شون يميكاوو متن انيها بان انداتاس اقو بلو مكرو بلتيهونو مسلوات شو يزاريسن تامتات درجتون بان جانت يتووتن በድርጅቱ ስም ሊጋብዙና ፓርተካላይም የሽግግር ሂደት የሚለውን ሊቃወሙ ወስነው ተነሱ። ያደረጉትም ይህንኑ ነው። የሽግግር መንግስት ይሉ የነበሩ ቅጥረኞቻቸውም ከመቅጽበት ታጥፈው ምርጫ በኢህአዴግ ስር ሲሉ አቋማቸውን በእዝ አስተካከሉ። ሹሞቹ ትንግርታለን ቢሉም ከልባቸው በዚሁ ስለማያምኑ ሽግግር ከመጣ ስልጣናችን ይተናል በሚል ፍርሃት ያው ኢህአዴግን እናስቀጥላለን ብለው ታበያው በላያችን ላይ ተጫኑብን። የስልጣን ጥማቸውና ነፃ ሂደት ከመጣ እንወገዳለን ወይም በፈለግነው ፍጹም ስልጣን መፋለል አንችልም ብለው መፍፋታቸው ይኸው ይመጣል ይቀጥላል ያልናቸው ቀውስ ውስጥ ገብተው አገራችንን ለከፋ አደጋ አጋልጠዋል። በህዝብ ፍላጎት በስልጣን እንደማይከርሙ ግልጽ ከመሆኑ ሌላ ኢትዮጵያን ለመበታተን ያላቸው ዘረኛ አቅድም የሚከሽፍ ለመሆኑ ምንም ጥርጥር የለም። በዚህ ላይ ምንም ሳይሸፋፈን መነሳት ያለበት ሀቅ ለዚህ አስከፊ ሁኔታ መከተል በዋናነት ተጠያቂ ያጭበረበሩን ባዕዳንና ሹሞቹ ዘረኞቹ ሳይሆኑ ራሳችን ህዝብ የተባልነው መሆናችንን ማመን ያስፈልጋል። የሱዳንና የአልጄሪያ ህዝብ ጽኑ ትግል በዚህ በኩል ወቃሽ ተመክሮ ይሆነናል። እኛ ሊጫወቱብን ሲነሱ ኳስ ሆነንላቸዋል ተመኝተንላቸዋል። ባለምንጫዎችንና ኢትዮጵያውያን አይደለንም ባዮችን የአሶሳርባ ጉጉ በደኖ ነፍሰገዳዮችን ባይናችን ስር የክብር እንግዳ ብለው ያቀፉ የለም ሹሞቹ የለውጥ ኃይሎችና ኢትዮጵያን ጠቃሚ ናቸው ብለን መመኘቱን መርጠን ራሳችንን ጎዳን። ጌዲዮን ስናይ አልተማርንም። ብራዩ ሲመጣም ሹሙ አልሰማም ማለትን መረጥ። አጣይ ለገጣፎ ቤኒሻንጉል ጋምቤላ ሻሸመኔ ድሬዳዋ ደምቢዶሎ ወዘተ ግድያ በግድያ ግፍ በግፍ ሲያወርዱብን አሁንም ለገዳዮቻችን ማጨብጨብ ገንዘብ ማዋጣት ቀኔ ውዳት የመደርደሩን መርጠን ተገኘን። ለዚህ ጥፋታችን ዛሬም ነገም ኢትዮጵያን ይቅርታ መጠየቅ አለብን። ሹሞቹ እንደማራጮቻቸው ያፓን ስለሚፈሩ ምርጫቸው የሆነው ማጥቃትና ማግለል ነው። የኢትዮጵያን ሉዓላዊነት የሚጻረሩት ሁሉ ትላንትም ዛሬም ሊወዱን የተጠበቀው አይደለምና ቢቃወሙን ያስደስተናል ሀገራችንን እንዳልከዳን ያረጋግጥልናል እንጂ አያሸማቅቀንም። ግባችን የሽግግር ሂደት ተረጋግጦ ህዝባዊ መንግስት መመስረቱ እንጂ ከናንተም በፍቅር ገብተን ስልጣን ልንቀራመት ቅንጣትን ፍላጎት የለንም ብንላቸውም ስጋታቸውና ፍርሃታቸው ሊበርድላቸው አልቻለም። ባንጻሩ የያባሉና በቀላሉ ሊተን ባለመቻሉ ድርጅቱን በጠራትነት ፈርጆ መነሳት ውጤቱ የሚያምር እንደማይሆን ሳንታክት ነግረናቸው ነበር ማለት እንችላለን። ፍርሃታቸው መሰረቱ ህዝብን መፍራታቸው ነው። የህዝብ ወገኖችን የሚፈሩትም ለዚሁ ነው። ትንሽ ዴሞክራሲያዊ አጥንት እንኳ ቢኖራቸውና የህዝብን ንጻው ሳኔ ቢያከብሩ ኖሮ ይሁሉ ቀውስና ችግር ባልቀጠለ ነበር። ህዝባዊ መስመርን ከያዙ ህዝብም በፍላጎትና በውዴታ ባቀፋቸው በመረጣቸው ነበር። ግን ፍጹም ይህ ዴሞክራሲያዊ ስልጣንን እስከፈለጉና ወንጀለኞች እስከሆኑ ድረስ ያው ፍርሃታቸው እየጨመረ ቀውሳቸው እየተባባሰ መሄዱ አይቀሬ ይሆናል። የሽግግር ሂደትን ተቃውመው ባልት የሆነው ምርጫ መፈለጋቸው ህዝብን አሁንም ባያሌው እየፈሩ መሆናቸውን ያረጋግጣል። የፍራድ ፖለቲካ ደግሞ መዘዙ ብዙ ነው። ዛሬ ገብተንበት ያለው ቀውስ ምንጩ በአዳኑም ሹሞቹም ህዝብን ለውጥን ነጻ ኢትዮጵያን ስለፈሩ ብቻ ነው። ፍሬ ኢህአዴግ ትግላችን ይፋፋም ኢትዮጵያ ለኢትዮጵያውያን ያባ ከህዝብ ጎን ቆሞ አቸናፊ ይሆናል።
በልበለው አጋድመው ካው ወዳመነቱ ለዚህ ካበቃው
ያኔ እኔ ና አርገኝ እንዴት ዝም ይባላል ልሳን ሸብቦ የውርደትን ከሬ ደርቦ ደራርቦ እንዴት ይችላል ቀልብንስ ሰብስቦ ጉድ የማይገልጸው ጉድ ሲሰራ በደቦ አንድ ባንድ ገዳይ የዘመን ተስቦ ጣቆ አንጭታችን አላላውስ ብሎን እንዴት ዝም ይባላል ልጆችን ሰብስቦ ቁራርጦ የጣለ የዘመን ተስቦ ጸጋችንን ገፎ ነፃነት አስቦ መግዛትን በሚሻ እየቀጠቀጠ በበደል መዶሻ እንዴት እንኖራለን ግርማችን ተገፎ በጎጠኛ መንጋ የተለተሉን በበቀል አለንጋ ቁራርጠው ሲጥሉን እንደ ቅርጫ ስጋ እያየን በገቢር እንዴት ችላ ይሏል ይህን ያገር ነውር ዘመነ ግርምቢት እግራ የተጋባ ያሳየን ጀመረ ይህን የግፍ አይነት በነጋ በጠባ ነፃነትን ብሎ ህይወት በከፈለ አራያ በሆነ ታግሎ ባታገለ እንዴት ይጥፋ ደብዛው ሞረሽ እንዳንለው እንዴት ኮታልባ ይሁን ይሰወር አድባሩ ካደገበት ቀየ ከመሃል የተደብሩ ለአገር ቤዛ መሆን ተቆጥሮ ካጢያት እንዴት ይበየናል ተከርችሞ መኖር በግረ ሙቀሰን ሰለት ወገንን የፈጁ በፍጹም ጭካኔ ህዝብን የመተሩ በግፍ ባረመኔ የሥራቱ ቁንጮ አማካሪ ሆነው እያየሁኝ ዋኔ ደብዛን የማጥፋት ግብስ በነጸጋይ ላይ አልችልም እኔ ዝም ማለት አንችልም የጸጋችንን ግፍ አይተን እንዳላየን ሰምተን እንዳልሰማን አይናችንን ጋርደን ጆሮአችንን ደፍነን ልሳናችንን ዘግተን አንችልም ዝም ማለት ይህን የግፍ ቁንጮ አይተን እንዳላየን ሰላምም አይሰጥም የጭካኔው ጣሪያ ታይቶ የማይታወቅ የሌለው አምሳያ የበደሉን ጥልቀት የጭካኔው አይነት እንዲያው አጠቃላይ የሆነውን ኩነት ያሰበው ባንክሮ በስና መክንዮ ፈትሾ መርምሮ አውጥፎ አውርዶ በጣም አተኩሮ ዓለምን ያስክዳል ሰውን ያጸይፋል ከቶ እስከ ወዲያኛው ይኮነ አሳቱ የደግና ውለታው አርባ ጉጉ ወተር ባሰቦት ባሐረር ባሩሻ አቦ ሙሳ ባረካ አዋሳ በግስ በጥካኔ ወገንን ያረዱ ያለን በለስጋት በነፃነት የኖሩ በነፃ ይሄዱ በደስታ በድሎት ውስኪና ጮማውን እያወራረዱ ያየን ባይናችን የጸጋይን በደል ከቶ እንዴት ይችላል እዝነ ህሊናችን እኔ እንጃ ያላማረኝም ደግህን ማላይም የሐረማዊነት እጅጉን ቅጣጣ ይህ የግፍ ቁንጮ የሚወልደው ጣጣ አይቀርም ማምጣቱ የበዳይ ንጣ ይዋል ይደር እንጂ ፀሐይ እስኪወጣ ያኔ ያኔ እኔን አርገኝ ይህ ሁሉ በደል ሰሚ ጆሮ ሲያገኝ ሰሚ ጆሮ ሲያገኝ